እጅግ ከፍተኛ የሰውነት ክብደትን ለማከም ጥቅም ላይ እየዋሉ ያሉት አዲሶቹ መድኃኒቶችን በተመለከተ የተጠናቀረ ነው። እጅግ ከፍተኛ የሰውነት ክብደት እንደ ብርቱ የጤና ችግር ሊያስከትል በሚችላቸው የተለያዩ የጤና ጠንቆች የተነሳ በሕክምና የሚረዳባቸውን መድኃኒቶች ምንነት፣ ፋይዳዎችና ፈተናዎች የሚፈትሽ ቅንብር ነው። ሐኪሙን ይጠይቁ ለምሽቱ የያዘው በሕክምናው ዓለም በእንግሊዘኛው አጠራር obesity በመባል የሚታወቀውን ይህንን እጅግ ከፍተኛ የሆነና ቅጥ ያጣ ክብደት በማከሙ ረገድ ካሁን ቀደም ያልታየ የተባለ ውጤት ያሳዩትና ከፍተኛ ትኩረት የሳቡት እነዚህ አዳዲስ መድኃኒቶች የጥቅማቸውን ያክል በሐኪም የቀርብ ክትትልና በጥንቃቄ መወሰድ ያለባቸው መሆናቸውን ባለሙያዎች ይናገራሉ። ሙያዊ ትንታኔውን የሚሰጡን የውስጥ ደዌና የኢንዶክትሮኖሎጂ ልዩ ሕክምና ባለሙያው ዶክተር አቤል ተካ ናቸው። ያነጋገራቸው አላ ከበደ ነው። ወደዛ ነው የምናልፈው።
ዶክተር አቤል ተካ በድጋሚ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉላ።
ዶክተር አቤል ከጥቂት ሳምንታት በፊት በነበረን ቃለ ምልልስ ከልክ በላይ የሆነ የሰውነት ክብደት ለተለያዩ የህመም አይነቶች አጋላጭነቱን አስረድተውን ነበር። በቅርብ ጊዜ የተዋወቁ አዳዲስ መድኃኒቶች የተለየ ትኩረት ስበዋል። በቅድሚያ የነኚህን መድኃኒቶች ምንነትና ክብደት በመቀነሱ ረገድ ያላቸውን ተጨባጭ ፋይዳ ቢያስረዱን። ለመሆኑ እነኚህ መድኃኒቶች እንዴት ነው የሚሰሩት?
እነዚህ መድኃኒቶች ስማቸው GLP-1 ነው የሚባለው በጥቅል ሁለት ሞለኪል ንጥረ ነገር ናቸው። ዋናዎቹ ሴማግሉታይድ እና ትሪዚፕታይድ ይባላሉ። ሁለቱ ናቸው እንግዲህ በተለያየ ፋርማሲ ብራንድ ነው የተሸጡት። ኦዘምፒክ እና ዊጎቪ በአንድ ፋርማሲ ብራንድ፣ እንደገና ደግሞ ሙንጃሮ እና ዜፓውንድ የሚባሉ ደግሞ በሌላ ፋርማሲ ብራንድ ይሸጣሉ። እና እነዚህ ሞለኪሎች በጣም ትኩረት አግኝተዋል። ምክንያቱ ምንድን ነው? ዋናው ከዚህ በፊት ክብደትን ለመቀነስ የምንጠቀማቸው መድኃኒቶች አሉ፣ ግን ጉልበት ብዙ አልነበራቸውም። ዝኞቹ በጣም ጉልበት አላቸው። ብዙም በሕክምናው የማይታይ የነበረ አይነት የክብደት መቀነስ ነው የታየው በእነዚህ እና ለዛ ነው ትኩረት የሳቡት። እነዚህ መድኃኒቶች የሚሰሩት በሁለት መንገድ ነው። በአጭሩ አንደኛው መንገድ የምግብ ፍላጎትን መቀነስ ነው። ሁለተኛ ደግሞ ምግቡም ብዙም የአንጀት መንቀሳቀሱን ስለሚገድብ መድኃኒቱም በትንሹ የመጥገብና የመርካትን ስሜት ያመጣሉ። ስለዚህ ከዛ ጋር ተያይዞ ክብደት መቀነስ ያመጣል እና እነዚህ ናቸው እንግዲህ በጥቅሉ።
ዶክተር አቤል አሁን እንዳስረዱን እነኚህ መድኃኒቶች በርካታ ናቸው፣ በአመዛኙም በሐኪም ነው የሚታዘዙት። ለመሆኑ ሰዎች እነኚህን መድኃኒቶች ለመውሰድ ወደ ሕክምና ተቋማት በሚመጡበትም ጊዜ ሆነ ከወሰዱ በኋላ በክትትል ወቅት የምታዩት ምንድን ነው? በሕክምናው ሂደት ወቅት የሚገጥሟቸው ሁኔታዎች ምን ይመስላሉ?
እንግዲህ አሁን በጣም ብዙ ሰው ነው ይህን መድኃኒት ለመውሰድ ፍላጎት ያሳያል። አዲስ ከመሆናቸው ጋር ተያይዞም ደግሞ ጥርጣሬም ያለው ብዙ ሰው አለ። የማንሰጥባቸው የራሳቸው ሁኔታዎች ስላሉ እነሱ መጀመሪያ እንለያለን። የማይሰጣቸው ሰዎች ሊኖሩ ይችላሉ፣ ለእነዚህ መድኃኒቶች የማይገቡ ማለት ነው። እነሱን ከለየን በኋላ ይህ መድኃኒት ይገባል ብለን ስናስብ በኢንጀክሽን ፎርም ነው የሚሰጡት እነዚህ መድኃኒቶች፣
በመርፌ አማካኝነት።
አዎ፣ በጣም ቀጭን የሆኑ ትንሽ መርፌዎች ናቸው። በሳምንት አንዴ ነው የሚሰጠው። እንግዲህ እነዚህ መድኃኒቶች አንድ ማወቅ ያለብን ነገር እንዴት እንደሚሰሩ ቅድም ባጭሩ ገልጫለሁ እና ክብደት መቀነሱን የምናየው እነዚህ መድኃኒቶች ከተሰጡ ድረስ ነው። ያ ነው ዋናው ህብረተሰቡ ማወቅ ያለበት። እነዚህ መድኃኒቶች ክብደትን የሚያድኑ አይደሉም። እስከተሰጡ ድረስ አፒታይትን የመቀነስና በምግብ ቀላሉ መርካትን፣ ስለ ምግብ አለማሰብ ጋር ተያይዞ የሚመጡ የሰውነት ክብደት መቀነስ ነው የምናየው እና አሁን እያየን ያለ ነው ይሄንን ነው። ከሶስት ወር እስከ ስድስት ወር ነው የምንሰጠው ክብደት ለመቀነስ። እስከ 20% የሰውነት ክብደት መቀነስ እናያለን። እንግዲህ ይሄ ሁሉም በሽተኛ ላይ አይደለም። ቅድም እንደነገርኩ አሉላ፣ በዚህ መጠን የክብደት መቀነስ በፊት ከምናውቃቸው መድኃኒቶች ላይ አይታይም ነበረ እና ለዛ ነው ትልቅ ትኩረት ነው የሳቡ።
ይሄ ምናልባትም ቀጣዩን ቀጥተኛ ጥያቄ ይጋብዛል። ዶክተር አቤል ከመጠን በላይ የበዛ የሰውነት ክብደትን እንደ ጤና ችግር ካየን ሙሉ በሙሉ እንደ ማዳን እሱን ጨርሶ ማጥፋት የእነኚህ መድኃኒቶች ግብ አለመሆኑ፣ እነኚህ መድኃኒቶች እስከተወሰዱ ጊዜ ነው የሚለው ለአጭር ጊዜ ተወስደው የሚያበቁ ሳይሆኑ ሁል ጊዜም መወሰድ ያለባቸው መሆናቸው፣ አንድ ሰው ከእነኚህ መድኃኒቶች የሚያገኘው ውጤታማነት ዘለቄታ መድኃኒቶቹን ሳያቋርጥ በመውሰድ ከሆነ የሚያስከትሉት ጣጣ ይኖር ይሆን? እንደ ማንኛውም መድኃኒት ጎልተው የሚታዩ የሚታወቁ የጎንዮሽ ጉዳቶችስ ይኖራቸው ይሆን?
እውነት ነው። አሁን እንግዲህ መሰረታዊ ነገር ምንድነው? መድኃኒትን ስናስብ ለክብደት መቀነስ መድኃኒት እንደ አንድ አማራጭ ነው እንጂ ብቻ አማራጭ ሆኖ መታየት የለበትም። የክብደት መቀነስን ስናየው የጥቅል ህክምና ነው። ዋናው መሰረታዊው ህክምና የአመጋገብ ስርዓትን መቀየርና እንቅስቃሴን ማበርታት ማዘመን ነው። እና ያንን አብሮ ካደረጉ ብዙ ሰዎች ጥሩ ውጤት ያገኛሉ፣ መድኃኒቱንም ሲጠቀሙ ማለት ነው። እስካሁን በምናውቀው ግን መድኃኒቱ ለአጭር ጊዜ የሚሰጥ አይደለም። መድኃኒቶቹ አዲስ ናቸው። ወደፊት ሁኔታዎች ሊቀየሩ ይችላሉ። ግን አሁን በምናውቀው መድኃኒቶቹ የሚሰጡት ለረጅም ጊዜ ነው። የጎንዮሽ ጉዳት ሊኖራቸው ይችላል ወይ? በብዛት የምናየው ምንድን ነው እንግዲህ፣ በሳምንት አንዴ ነው ኢንጀክሽኑ። በሁለተኛው ቀን ወይም በሶስተኛው ቀን ብዙ ሰዎች የማቅለሽለሽ ስሜት፣ ሆዳቸው ላይ የመክበድ ስሜት እንደዛ እናያለን። ይሄ በጣም ተዘውትሮ የሚታይ ነው። ከዛ በዘለለ አንዳንዴም ከፍ ያለ ማስታወክ፣ አንዳንዴም እንደ ተቅማጥ አይነት ወይም የድርቀት አይነት ችግሮች ይስተዋላሉ። ከአንጀት ጋር የተያያዙ የጎንዮሽ ጉዳቶቹ በጣም ያመዘኑ ናቸው። በጣም አልፎ አልፎ ደግሞ የቆሽት ቁስለት ሊታይ ይችላል። ይሄ እንግዲህ በጣም ተዘውትሮ የሚታይ አይደለም፣ ግን ልናየው እንችላለን። በጣምም ሬር አይደለም። እንደዚህ አይነት የጎንዮሽ ጉዳት አሉት። መድኃኒቶቹ ጥናት ሲደረግ ሁሉም መድኃኒቶች ላይ ማለት ነው፣ 4-5 ሜጀር መድኃኒቶች ናቸው በብዛት አሁን የምንጠቀማቸው። እነሱ ሁሉም ላይ የመጀመሪያው ጥናት ላይ በአይጦች ላይ የሚደረግበት ደረጃ ላይ በነበረው ጊዜ አንዳንድ የታይሮይድ ካንሰር ታይቷል። ግን ሰው ላይ ብዙ አላየነውም፣ ያን ያህል ትኩረት አንሰጠውም። ግን የታይሮይድ ካንሰር በቤተሰብ ውስጥ ካለ ወይም በዛ ሰው ላይ ካለ ብዙ ጊዜ አንመክርም ይህ መድኃኒት እንዲሰጥ። ከዛ በተረፈ አንዳንድ አልፎ አልፎ የሚስተዋሉ ሬር የሚባሉ ኮምፕሊኬሽኖች ሊኖሩ ይችላሉ። ግን ብዙ ሰዎች መድኃኒቱን ይጠቀሙታል። ሳይድ ኢፌክቱ መጀመሪያ ላይ ሊታይ ይችላል። እንደገና ደግሞ ሕክምናው እየተሰጠም ሊታይ ስለሚችል ሩቲን የሚባል ከሐኪም ጋር እንትን ያስፈልገዋል ማለት ነው።
የቅርብ ክትትል
ይፈልጋል ማለት ነው። ይፈልጋል። አዎ ይፈልጋል።
ይሄ ምናልባትም የመጨረሻው ጥያቄያችን ቢሆን፣ በእርግጥ እንዲህ ያለ አዲስ መድኃኒት መጥቶ ሰዎች አንዱ ጋር የጠቀመውን ለእኔም ይጠቅመኛል በሚለው በስፋት የሚወስዱበት ላይ መታወቅ ያለባቸው ነገሮች አንዳንድ ጊዜ በሕክምናው መንገድ ተከታትለው ሳይሆን በሌላ መንገድ ለማግኘት የሚሞከር ወይም እሱን የሚመስል ገበያ ላይ የሚውልበት ጊዜ ይታያል። አንዳንዴም በትክክልም ታዞ ተገቢውን ክትትል ሳያደርጉ ሁሉን ነገር በመድኃኒቱ ላይ ብቻ ተስፋ ማድረግም አለና፣ ክትትሉም በተመለከተ ከታዘባችኋቸው ወይም ደግሞ አሳሳቢ ናቸው ከሚሏቸው ጉዳዮች ጋር ቢያዛምዱና ቢያስረዱን።
አሁን የጠቀስከው አሉላ በጣም በጣም መሰረታዊ የሆነ ፖይንት ነው። ከእሱ ልጀምርና ወደ መጀመሪያ ጥያቄ ይወጣለሁ። ምንድን ነው እሱ ላይ ተስፋ አድርጎ ሌላውን ነገር የመተው? ይሄ ነው እንግዲህ ሆኔ እያየ ነው ያለ ነው። ትልቁ መሰረታዊ በህክምናውም እየተፈራ ያለው ነገር እሱ ነው። መድኃኒቱን እንደ ብቸኛ አዳኝ አድርጎ መያዝ ማለት ነው። እና ሰዎች ድሮ ያደረጓቸው የነበሩትን ጥንቃቄዎች ወደ መተው፣ እሱን ብቸኛ አማራጭ አድርጎ መያዝ እንግዲህ ከሐኪም ጋር በሚደረግ ክትትል እነዛን ነገሮች ሪንፎርስ እያደረጉ ከበሽተኛው ጋር እነሱን እንደገና እያስታወሱ መሄድን ይፈልጋል። መድኃኒቶቹ ያላቸው ሁለት መሰረታዊ ችግሮች ሁለት ናቸው። አንዱ ውድ ነው። ሁለተኛው በቂ አቅርቦት የለውም። ከዚህ ጋር ተያይዞ እንግዲህ በዚህ በአሜሪካን ሀገር ምን አለ፣ አንዳንድ መድኃኒቶች አቅርቦታቸው ሲቀንስ በህግ ፍቃድ ያላቸው አንዳንድ ፋርማሲዎች ኮምፓውንድ አድርገው እንዲሸጡ ይፈቅዳል።
ከዋነኞቹ መድኃኒቶቹን ከፈበረኩት የመድኃኒት አምራች ኩባንያዎች ውጪ ፍቃዱ ያላቸው በመድኃኒት ቅመማ የተሰማሩ አነስተኛ ፋርማሲዎችም ድርጅቶች አማካኝነት እያሉን ነው።
አዎ አሁን እንዴት ነው አሁን ኦዘምፒክ ያለቀው መድኃኒት ያልቆ በመርፌ በፔን ደረጃ ወደዛ ለማቅረብ አቅርቦቱ ያንሳል። ግን መድኃኒቱን የሚያመርተው መድኃኒቱ አለው ጨርሶ መሸጡ ላይ ሊሆን ይችላል አቅርቦት የማነስ ነገር የሚታየው። ስለዚህ በእንደዛ ሁኔታ ምን ያደርጋሉ ፋርማሲዎች መድኃኒቶች ከሚሰሩት ገዙና መድኃኒቱን በብልቃጥ አድርገው በመርፌ አድርገው ይሸጡታል። እንግዲህ ኮምፓውንድ ምንለው እሱን ነው። እና ይሄ ጥሩ አማራጭ ነው። መድኃኒቶች ሲጠፉ ይሄ ለጥሩ ነገር ነው ህጉ የወጣው። ከዛ ጋር ተያይዞ ግን አማራጭ ኮምፓውንድ ፋርማሲዎች ብቻ ሳይሆኑ አሁን በየኢንተርኔቱ እና በየቦታው መድኃኒቱን እንሸጣለን የሚሉትን በስተዋል ያችን ክፍተት ተጠቅመው ማለት ነው። ስለዚህ ህብረተሰቡ ይህንን ማወቅ አለበት። ከየት ነው የምገዛው? ፕሪስክራይብ የሚያደርገው ሐኪም ኮምፓውንድ ፋርማሲዎችም ቢሆኑ ከሐኪም ነው።
በሐኪም ትእዛዝ ነው የሚሸጡት።
በሐኪም ትእዛዝ ነው የሚሸጡት። ጋፑን ለመሙላት ነው የሚሰሩት እንጂ ግን ይህንን ይዞ በጣም ብዙ ክፍተቶች ተፈጥረዋል እና ያንን ማወቅ አለበት ሰው ኬት እንደሚገዛ። እንዲያውም በቅርብ የአሜሪካን የመድኃኒት ቁጥጥር ኤጀንሲው ምርመራ አድርጎ አንዳንዶቹ መድኃኒታቸው በውስጡም የለም፣ አንዳንዶቹ ደግሞ ከልክ በላይ ነው ያለው፣ አንዳንዶቹ ከልክ በታች ነው ያለው። እንደዚህ አይነት ሪፖርቶች አሉ። አንዳንዶቹ ኪውርም አይደሉም እና እንደዚህ አይነት ነገር ስላለ ኬት እንደምናገኘው በትክክል ማወቅ አለብን። ይሄ በጣም ትክክል ነው። ሁለተኛ ግን እንደገና አንድ አስረግጬ መናገር መፈልገው ይሄ ሕክምና ብቸኛ አማራጭ አይደለም። ምክንያቱም መድኃኒቱም የሆነ ጊዜ ላይ በሆነ ምክንያት በጎንዮሽ ጉዳት የሚሆን በኮስት የሚሆን በሌላ ምክንያት መድኃኒቱ ባይኖር ሰዎች መሰረታዊ ሊለውጡት የሚገባው ነገር የአመጋገብ ስርዓትና የሰውነት እንቅስቃሴን ነው የሚለውን ነገር ማስመር ያስፈልጋል።
መልካም። ከፍተኛ የሰውነት ክብደትን ለመቀነስ አዲስ የተዋወቁትን መድኃኒቶች ተጨባጭ ፋይዳ፣ ፈተናዎችና አብረው መታየት የሚገባቸውን አስፈላጊ ወይም ወሳኝ የሆኑ ጉዳዮች ነበር ያስረዱን። ዶክተር አቤል ተካ የውስጥ ደዌና የኢንዶክሪኖሎጂ ልዩ ሐኪም፣ በሌላ መሰል ሙያውን የሚመለከት ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አሉላ። እግዚአብሔር ይስጥልኝ።
ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተቆጣጣሪው የዩናይትድ ስቴትስ የምግብና መድኃኒት አስተዳደር በእንግሊዝኛው ምህጻረ ቃል ኤፍዲኤ ለማንኛውም የመድኃኒት አይነት በሚያዘው መሰረት የጎንዮሽ ጉዳቶችን አስመልክቶ ሁለቱ ዋና ዋና የመድኃኒቶቹ አምራች ኩባንያዎች ኖቮ ኖርዲስክ እና ኤላይ ሊሊ በየበኩላቸው ለህሙማን ባቀረቧቸው መረጃዎች ቀደም ብሎ ዶክተር አቤል በቃለ ምልልስ ወቅት የዘረዘሯቸውን እንደ ማቅለሽለሽ፣ ማስመለስ፣ የሆድ ህመምና የራስ ምታት የመሳሰሉ ቀላል የህመም አይነቶች እንዲሁም ሌሎች ከባድ ፈተናዎችን ሊደቅኑ መቻላቸውን በመግለጽ በድረገጾቻቸው ላይ ባሰፈሯቸው ጽሑፎች ያስጠነቅቃሉ። ኩባንያዎቹ በማስጠንቀቂያቸው ገፋ አድርገውም አሁንም በባለሙያ እንግዳችን የተጠቀሱትን እንደ ቆሽት ቁስለት ወይም መቆጣትና የታይሮይድ ካንሰር የማስከተል ጣትን ተርሶ በሆድቃና በአንገት አካባቢ እብጠት ከታየ ወዲያውኑ መድኃኒቱን ማቆምና ተገቢውን ቅርብ የሐኪም ክትትል ማድረግ አስፈላጊ መሆኑን በመግለጽ አሳስበዋል። ክብራትና ክብራን ለዛሬው ሐኪሙን ይጠይቁ ያሰናዳ ነው ይኸው ነበር። ልዩ የባለሙያ ትንታኔ የሚሹ ወይም የሚያሳስባችሁን የጤና ችግር የሚመለከቱ ጥያቄዎች ካሏችሁ ለዝግጅት ክፍላችን እንድታደርሱን በመጋበዝ በዚሁ ሰናብ